የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም፣ እንደምናመሻችሁ። መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የአማራ ወጣቶች ህብረት በባህር ዳር ከተማ ከሰሞኑ ተቋቁሟል።
ህዝባችን በረሃብ በግጭት እና በበሽታ ታጥሮ እንዲኖር ትልቁ ህዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆይታቸው መቆየቱ ቁጭትን ፈጥሮብናል።
ዝርዝሩን ይዘናል። በሌላ ዘገባ በተለያዩ የስራ መስኮች ላይ የተሰማሩ ወጣት ሴቶች ላይ ትኩረት ሰጥቶ የሚሰራ ማህበርን ይዘናል።
የሴቶችን የመሪነት ወደ መሪነት ለማብቃት እና ውስጣቸውን ያለውን የመሪነት ፖቴንሻል ወይም ደግሞ አቅም ማውጣት ነው። እሱ ላይ ደግሞ በተለያዩ የግልም የፕሮፌሽናልም እድገት ለማምጣት አጋጣሚዎች፣ መድረኮች ይፈጥራል ማለት ነው።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ ዓመታት ችግረኞቹን ለሚያስተናግዱ ጎረቤት ሀገሮች መርጃ የሚውል የ5.5 ቢሊዮን ዶላር ድጋፍ እንዲሰጠው ተማጽኗል። የዚህን ዝርዝር ዘገባ ይዘናል፣ ወደ በኋላ ላይ እንመለስበታለን። በሌላ ዜና የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን ዓመት በጀት ለማጽደቅ እስከ ፊታችን ታህሳስ 12 የተቆጠረለትን የጊዜ ገደብ እንዲጠብቅ ለማድረግ የታለመ ውይይት ፕሬዚዳንት ዶናልድ ትራምፕ ከዲሞክራቲክ ፓርቲው እንደራሴዎች መሪዎች ጋር ዛሬ ይወያያሉ ተብሎ እየተጠበቀ ነው። የውይይታቸው ሀሳብ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ላቀዱት በሀገራቸው የደቡብ ድንበር ላይ የግንብ አጥር ለማቆም የሚያስችላቸውን በጀት ለማግኘት የመጨረሻ ጥረታቸው እንደሚሆንም ተገልጿል። በሪፐብሊካን እንደራሴዎች አብላጫ ተይዞ የቆየው የተወካዮች ምክር ቤት ከአዲሱ የአውሮፓ ዓመት አንስቶ የበላይነቱን ለዲሞክራቶች የሚያስረክብ ሲሆን ፕሬዚዳንቱ ከመጪዎቹ ተከታታይ በዓላት በፊት በጀቱን አጽድቀው መንግስቱን ከመዝጋት እንዲጠብቁት እየጣሩ መሆናቸውም ተነግሯል። በሌላ ዜና የዩናይትድ ስቴትስ ሪፐብሊካን ፓርቲ ክበቦች ሰርጎ በመግባት ለሞስኮ መረጃ ታቀብል ነበር የተባለች ሩሲያዊት የጥፋተኝነት እምነት ቃሏን ለፍርድ ቤት እንደምትሰጥ ትላንት ከአቃቢያን ሕጉ ጋር ስምምነት ላይ መድረሷን የፍርድ ቤት ሰነዶች አሳይተዋል። የ30 ዓመቷ ቡቲና ባለፈው ሐምሌ ተይዛ እስካሁንም እስር ላይ የምትገኝ ሲሆን የተከሰሰችበት ጭብጥ በይፋ ባይነገርም ነገ ረቡዕ ዋሽንግተን ውስጥ ዳኛ ፊት እንደምትቀርብ ተገልጿል። ቡቲና ትጥቅ የመያዝ መብት ስትል በጠራችው ድርጅት አማካኝነት ዩናይትድ ስቴትስ ውስጥ ብርቱ ነው በሚባለው ብሔራዊ የነፍጥ ማህበር አማካኝነት ሪፐብሊካን ፓርቲውን አሜሪካ ውስጥ በስፋት የማስተዋወቅ ስራ ስትሰራ እንደነበርም ተነግሯል። በመጨረሻም የጃፓን ምጣኔ ሀብት ባለፈው የዓመቱ ሶስተኛ ሩብ ውስጥ በ2.5% ቀንሷል። ይህ በሐምሌ በነሐሴና በመስከረም ወሮች ውስጥ የታየው አጠቃላይ መኮማተር ባለፉት 4 ዓመታት ውስጥ በጃፓን ምጣኔ ሀብት ላይ ከደረሰው ማሽቆልቆል ሁሉ የበረታ መሆኑን ዘገባዎች ጠቁመዋል። ምንም እንኳን ምጣኔ ሀብቱ በ1.2% ሊዳከም እንደሚችል ቀደም ሲልም ተተንብዮ የነበረ ቢሆንም ትላንት የወጣው ሪፖርት ያንን ስጋት ከእጥፍ በላይ አሳድጎት ተገኝቷል። ጃፓን ይህን መንሸራተት ያጋጠማት ፋብሪካዎች ማምረት እንዲያቆሙ ወይም ምርታቸውን እንዲቀንሱ ያስገደዱ የተፈጥሮ አደጋዎች በተከታታይ የደረሱባት መሆኑ እንዲሁም እየወረደ ከመጣው የግዢ ፍላጎትና የኩባንያዎች መዋለ ንዋይ መቀነስ ጋር ተዳምረው መሆኑ ተገልጿል። በዩናይትድ ስቴትስና በቻይና መካከል የተጫረው የንግድ ጦርነትም በጃፓን ምጣኔ ሀብት ላይ ያንን ያህል ባያበረታም ጫና ማሳደሩ ተጠቁሟል። አጠቃላዩ የሀገር ውስጥ ምርት ከቀደመው ሩብ ዓመት ጋር ሲነጻጸር በ0.6% አሽቆልቁሏል። ይሁን እንጂ ይህ ከዩናይትድ ስቴትስና ከቻይና ቀጥላ ሶስተኛይቱ የዓለም ግዙፍ ምጣኔ ሀብት የገባችበት ፈተና ጊዜያዊ ነው የሚል እምነት እንዳላቸው የምጣኔ ሀብት አዋቂዎችና ተንታኞች እየተናገሩ ነው። አድማጮች፣ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ነው የምናልፈው። የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ አመታት ችግረኞችን ለሚያስተናግዱ የጎረቤት ሀገሮች መርጃ የሚውል $5.5 ቢሊዮን ተማጽኗል። ለአሜሪካ ድምጽ ሊሳ ሽላይን ከጄኔቫ የላከችው አጭር ዘገባ አለ። ሰለሞን ክፍሌ እንዲህ አዘጋጅቶታል።
የተባበሩት መንግስታት ድርጅት አሁን 8ኛ አመቱን በያዘው ቀውስ ሳቢያ ለተፈናቀሉ በሚሊዮኖች ለሚቆጠሩ ሶሪያውያን ጥገኝነትና ጥበቃ ለመስጠት ፈቃደኛ የሆኑትን ቱርክን፣ ሊባኖስን፣ ግብፅና ኢራቅን አመስግኗል። የእነዚህ ተጎራባች ሀገሮች ምጣኔ ሀብትና ልማት ግን ለሶሪያውያኑ ፍልሰተኞች በሚያወጡት ወጪ ሳቢያ ክፉኛ ይጎዳል። የዓለሙ ድርጅት እንደሚለው በሶሪያ የእርስ በርስ ጦርነቱ ከተቀሰቀሰ ጀምሮ የስደተኞችና የሚኖሩባቸው ማኅበረሰቦች ሁኔታ በእጅጉ ተበላሽቷል። ከሰባ እስከ 80% ያህሉ ስደተኞች የሚኖሩት ከድህነት ደረጃ በታች ነው። ሕፃናት መማር አልቻሉም። አብዛኞቹ የሚኖሩት ራሳቸውንና ወላጆቻቸውን ለመርዳት ሲሉ አላቅማቸው እየሰሩ ነው። የተባበሩት መንግሥታት የመካከለኛው ምሥራቅና የሰሜን አፍሪካ ስደተኞች ጉዳይ ዳይሬክተር አሚን አዋድ ሲናገሩ የሶሪያው ጦርነት በአብዛኛው አብቅቷል ማለት ይቻላል፣ ሁኔታዎች እየተሻሻሉ በመምጣታቸውም አንዳንድ ስደተኞች ወደ ሀገራቸው በመመለስ ላይ ናቸው ብለዋል።
ወደ ሶሪያ ሲመለሱ አገር ውስጥ ብዙ እንቅፋቶች አሉ። እናም እነዚህን እንቅፋቶች በማስወገዱ ረገድ ለመርዳት እና የተሻለ ሁኔታ ለመፍጠር ከሶሪያ መንግሥትና ከዓለም አቀፉ ማኅበረሰብ ጋር እየሠራን ነው። ያ እስኪሆን ድረስ ለጋሾች አብረውን እንዲቆዩ በድጋሚ እንጠይቃለን።
አዋድ አክለው ግን ሶሪያ አሁንም እንደ ኢድሊብና ሌሎች ከተሞች ግጭቶች እየተካሄዱበት በመሆኑ ሙሉ በሙሉ ተረጋግታለች ማለት አይቻልም ብለዋል። በመሆኑም የስደተኞቹ ቀውስም አላበቃም። በዚህም ምክንያት በጎረቤት አገሮች የሚገኙ ሶርያውያንና አስተናጋጆቻቸው የዓለም አቀፉን ኅብረተሰብ ድጋፍ ይሻሉ ሲሉ አስረድተዋል። በዩኤንኤችሲአር መግለጫ እንደ አውሮፓውያን ዘመን አቆጣጠር ከ2016 ዓ ም ወዲህ 117,000 ስደተኞች ወደ ሶሪያ ተመልሰዋል። ይህ አሃዝ ግን አሁንም በስደት ከሚኖሩ 5.6 ሚሊዮን ጋር ሲነጻጸር አነስተኛ ነው።
ሰለሞን ክፍሌን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የአማራ ሕዝብ ባለፉት ጊዜያት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ኮስሶ እንዲታይ፣ በውሸት ትርክት ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭትን ፈጥሮብናል ይላሉ የባህር ዳር ከተማ ወጣቶች። የአማራ ወጣቶች ህብረት በባህር ዳር ከሰሞኑ ተቋቁሟል። አስቴር ምስጋናው ከባህር ዳር ዘገባ ይዛለች።
ባለፉት 27 ዓመታት በአማራ ህዝብ ላይ የውሸት ትርክት ሲሰራጭ ቆይቷል። በዚህም ክብሩ ዝቅ ብሏል፣ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችም ተጠቃሚ እንዳይሆን ተደርጓል ይላሉ የባህር ዳር ከተማ ወጣቶች። ያለፈው ታሪክ እንዳይደገም እኛ የአማራ ወጣቶች ህብረት በመፍጠር ለወደፊት ማንነቱ ዘብ ልንቆም ይገባል ይላሉ። የአማራ ወጣቶች ህብረት በባህር ዳር ምስረታ ሲካሄድ ወጣት ቴዎድሮስ ጌታቸው ባደረገው ንግግር እንደገለጸው
የአማራ ወጣቶች በአደባባይ በህዝብ ሲስተሚክ በሆነ መንገድ የደረሰበትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኮሶ እንዲታይ መደረጉ ወጣቱ በአብዛኛው ስራ ፈት እንዲሆን፣ ባልባሌ ቦታ ጊዜ እንዲያሳልፍ፣ ህዝባችን በረሃብ በግጭትና በበሽታ ታጥሮ እንዲኖር፣ ትልቁ ህዝባችን ከክብሩ ዝቅ እንዲል፣ መልካም የሆነው ገጽታው ሲጠላሽበት በቆይታቸው መቆየቱ ቁጭትን ፈጥሮብናል።
ህብረቱ በክልሉ ብሎም ከክልሉ ውጭ ያሉ ወጣቶች የሚሳተፉበት ከማንኛውም ፖለቲካዊና ሃይማኖታዊ ተጽዕኖ ነጻ የሆነ በወጣቱ ጥቅምና ነጻነት ላይ ያተኮረ እንዲሁም የአማራውን ህዝብ የወደፊት እጣ ፈንታ የሚወስን ትውልድ ለመፍጠር ነው የተቋቋመው ይላሉ በህብረቱ ምስረታ ወቅት ያገኘኋቸው ወጣት መማር ሞገስና ጸዳል ጌታቸው።
እንደ ባህር ዳርም እንደ ክልልም የአማራ ወጣት ብሎም የአማራ ህዝብ በአንድነት ለጋራ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በአንድ ላይ እንዲንቀሳቀስ ለማድረግ የተመሰረተ ማህበር ነው። ይህንን ለማካሄድ ደግሞ ይህ ማህበር ትልቅ ሚና ይወጣል ብዬ አምናለሁ። ከዚህ በፊት አካባቢው ላይ ኢኮኖሚ ተጠቃሚነት የላላ ነው። በፖለቲካ ተሳትፎ ስስ የሆነ እንትን ያለው ይሄ በስብስብ በጋራ የመገናኘቱ ነገር እነዚህ ነገሮች ለመቅረፍ የተሻለ አቅም ይኖራል ብዬ አምናለሁ።
አማራ ወጣቶች ህብረት በባህር ዳር ሲቋቋም መሰረታዊ አላማው የተለያዩ ማህበራትን ወደ አንድ በማምጣት የአማራን ህዝብ ሁለንተናዊ ጥቅም፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እሳቤዎችን ወይም መሰረታዊ ነገሮችን፣ ጥቅሞችን ለማስጠበቅ ይረዳል። ስለዚህ በዋናነት ለቀጣይ ሀገር ተረካቢ ትውልዶችን ከመመስረት ወይም ከመስራት አኳያ በራሳቸው ሀገራቸውን በራሳቸው ልክ የወደፊቷን ኢትዮጵያ በማሰብ በኢኮኖሚ፣ በማህበራዊ እንዲሁም በተለያዩ የጤና ነክ ጉዳዮች ላይ እንዲሁም በትምህርት የተለያዩ ፖሊሲዎችን ከማስቀረጽ ጀምሮ የአማራን ህዝብ ሁለንተናዊ ጥቅም ለማስጠበቅ ይጠቅማል።
የአማራ ወጣቶች ህብረት በባህር ዳር ምስረታውን ሲያጠቃልል የህብረቱ ሊቀመንበርና ምክትል ሊቀመንበር እንዲሁም 21 የስራ አስፈጻሚ አባላትን በመምረጥ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በተለያዩ የስራ መስኮች ላይ የተሰማሩ ወጣት ሴቶች ላይ ትኩረት ሰጥቶ የሚሰራ ማህበርን በተመለከተ የያዝነው ፕሮግራማችን ነው። ተከታዩ ዘገባችን ናሁሰናይ ግርማና ሮማን ክፍሌ በተባሉ ሁለት ሰዎች ከዛሬ 8 ዓመታት በፊት በአዲስ አበባ የተቋቋመ ማህበር ነው። ኤዊፕ ወጣት ሴቶችን ካለሙት ስኬት እንዲደርሱ ለማገዝ የምክክርና የመማሪያ መድረኮችን በተደጋጋሚ አዘጋጅቷል። ለወደፊትም የግንኙነቱን መድረክ በስፋት እንደሚቀጥል ተነግሮናል። የማህበሩን የቦርድ ስራ አስፈጻሚ ሳራ ታዲዮስ የጋቢና እንግዳችን ለዛሬ አድርገናታል። ወደዛው እንለፍ። አሶሲሽን ኦፍ ውመን ኢን ቢዝነስ በምህጻረ ቃል ኤውብ ወጣት ሴቶችን በተለያዩ የስራ መስኮች ስኬታማ እንዲሆኑ ለማገዝ ከፍተኛ እንቅስቃሴ በማድረግ ላይ የሚገኝ በሁለት በጎ ፈቃደኛ ሴቶች የተቋቋመ ማህበር ነው። ከተመሰረተ 8 ዓመታትን አስቆጥሯል። ከ250 በላይ ወጣት ቋሚ አባላትንም አፍርቷል። የኤውብ የቦርድ ስራ አስፈጻሚ ወይዘሮ ሳራ ታዲዮስን ስለ ማህበሩ ተግባርና ዓላማ ጠይቀናት ነበር።
ኤውብ እንግዲህ ዋናው የተመሰረተበት ዋናው ምክንያት የሴቶችን የመሪነት ወደ መሪነት ለማብቃትና ውስጣቸውን ያለውን የመሪነት ፖቴንሻል ወይም ደግሞ አቅም ማውጣት ነው። እሱ ላይ ደግሞ በተለያዩ የግልም የፕሮፌሽናልም እድገት ለማምጣት አጋጣሚዎች፣ መድረኮች ይፈጥራል ማለት ነው። ዋና ዋናዎቹ በተለይ የኛ አባላት የሆኑትም የተለያዩ ርዕሶችን እያነሳን የምንወያይበት መድረክ አለ፣ የምንማማርበት መድረክ ነው። ሌላኛው ወርሃዊ ፕሮግራማችን ነው። እሱ ደግሞ ወሩ በገባ በፈረንጆች የሁልጊዜ ሐሙስ ሐሙስ እንገናኛለን እና ይህንን ደግሞ ለአባላቶቻችን ብቻ ሳይሆን ለወንዶችም ሌሎች ፍላጎት ያላቸው ሰዎችም መጥተው የሚሳተፉበት መድረክ ነው። መሪነት የግል ላይ ብቻ ሳይሆን ስራ ላይም ተቀጥረው የሚሰሩ ሰዎችም ሊሆን ይችላል። ራሳቸው እንዴት አድርገው ነው አድገው ወደፊት የሚራመዱት የሚለውን ነገር ነው በደንብ የምንወያይበት፣ እውቀት የምንለዋወጥበት እና ይህንን ደግሞ ይህን መድረክ ለግንኙነት ወይም ደግሞ ለኔትወርኪንግ ሰዎች እዛ ተገናኝተው አብረው የሚሰሩበት እውቀት የሚቀያየሩበት የሚለዋወጡበት ወይም ደግሞ ቢዝነስ አብሮ የሚሰሩበት አይነት መድረክ ፈጥራለን ብለን የምናምነው። በተጨማሪ ኤውብ ትልቅ ሁለት የአመቱ የምናደርጋቸው ኢቨንቶች ናቸው። አንዱ ሜይ ፎረም እንለዋለን። ወይም ደግሞ ሜይ ላይ የሚካሄደው ትልቁ ኢሴ አዳራሽ ውስጥ ወደ 500 የሚያክሉ ሰዎች የተለያዩ ከቢዝነስ መንግስት ተቋማት፣ ከትምህርት ቤቶች፣ ከዩኒቨርሲቲዎች አምጥተን የምናገናኝበት ፎረም ነው። እሱ ፎረም ዋና አላማው አንዱ የንግግርን መድረክ፣ እውቀት ልውውጥን መድረክ የመፍጠር እና ክህሎትን በደንብ የማዳበርን መድረክ የሚፈጥር ትልቁ
የኤውብ ማህበር በተለያዩ የሙያ ዘርፎች ላይ የተሰማሩና ለሌሎች ወጣት ሴቶች ተምሳሌት ይሆናሉ በሚል በማህበረሰቡ ጥቆማና የድምጽ ብልጫ የቀረቡ 5 ስኬታማ ሴቶችን በየአመቱ ይሸልማል።
ዋና ይሄንን አላማ አድርገን የተነሳ ነው። እነዚህ ጠንካራ ሴቶች፣ እነዚህ ብዙ ለውጥ እያመጡ ያሉ ሴቶች አውጥተን ለማህበረሰብ ስጦታ እንደመስጠት ነው የምናየው እና እሱ ነው አንዱ የካልቸር አፕሪሺዬሽን ወይም ደግሞ የማሞገስ የማመስገን ባህላችንን የሚያዳብር ነው ብለን እናምናለን። ሁለተኛውን ደግሞ እነዚህ ሴቶች በጣም ትልቅ ነገሮች እየሰሩ ያሉ ሴቶች ናቸው እና ኮሚኒቲው እንዲያውቃቸው፣ ማህበረሰባችን እንዲያውቃቸው እናረጋለን። ምክንያቱም ብዙ የማይታወቁ ብዙ ለውጥ የሚያመጡ ሴቶች አሉ ብለን ነው የምናየው፣ እያየንም ነው ብዙ አሉ እና እሱን መድረክ መፍጠር ነው። ሶስተኛው ደግሞ ወጣት ወንዶችም ሴቶችም ከውስጥ ከኛ ከውስጥ ሮል ሞዴል ወይም ደግሞ የሚያዩት ጀግና የሆኑ ሴቶች እንዳሉን እናምናለን እና የእነሱን ታሪክ መውጣት አለበት። ለእኔ እንደሷ መሆን ይፈልጋለሁ የሚል ወጣት ወንድም ሴትም እንዲነሳሱ እናደርጋቸዋለን እና በሱ አላማ ተነስቶ ነው ይሄንን የወመነፌስለ ኮሚኒቲው ነው የሚልክልን ስሞች ለምን የእነሱን ኮንታክት ኢንፎርሜሽን የሚሰሩትን ስራ ባጭሩ አድርገው ይልኩልናል እና በየአመቱ እስከ 35 ሴቶች ይላኩልናል። ያው ክራይቴሪያዎች አሉ። በዛ መሰረት ነው እኛ እነዚህ ወደ 5 የምንመጣው። በዛ መሰረት መሰረት ነው።
ኤውብ ማህበር በህይወት ዘመን ስኬታማ ሴትንም በየአመቱ ይሸልማል።
በየአመቱ ኤውብ ላይፍ ታይም አቺቭመንት ይባል አዋርድ አለ የሚሰጠውና ዘንድሮ ዶክተር ተዋበች ቢሻው የሚባሉትም ከአርባ አመት በላይ በጤና ላይ ብዙ ስራ የሰሩ በጣም ፓሽኔት ፐብሊክ ሄልዝ ፕራክቲሽነር እንዲቮት እንላቸዋለን እሳቸውን አዋርድ አድርገናል። እና ከዚህ በፊትም ዶክተር ጀንበሬ ተፈራ አድርገን ነበረ 2013። ሴቶች ምንሽ እድሉ ሲገኝ ያው ሁሌ ኤክሴል እንደሚያደርጉ በጣም የውብ የሚላቸው የኛም እምነት ነው። ለዛም ነው ብዙ የምናየው። አሁን ለምሳሌ መሪ ሴቶች ነው ራሳቸው ላይ በደንብ ከሰሩ እንደውም የበለጠ መስጠት ይችላሉ ብለን ስለምናምን ነው ሊደርሽፕ ላይ በጣም የምንሰራው እኛም። እና ከምናየው ነገር ተሳታፊ የሆነው ቦርድ አባላት ሆነው ራሱ መናገር የማይችሉ ሴቶችም አሉ። እና ነገር ለመቅረፍ ነው ለምን ያንን ኮንፊደንስ ቢልዲንግ ላይ እንሰራለን። ሊደርሽፕ ፖቴንሻላቸው እንዴት አድርጎ ማውጣት እንደሚችሉ ላይ እንሰራለን። መድረኩን ፈጥላቸዋለን፣ እንዲናገሩ እናረጋቸዋለን።
የኤውብ ማህበር ሴቶች እርስ በርስ በችግሮቻቸው ዙሪያ ተገናኝተው እንዲወያዩና እንዲማማሩ የተዘረጋ መረብ ነው። ኤውብ በሚያዘጋጃቸው ሳምንታዊና ወርሃዊ መድረኮች ላይ ስኬት ላይ የደረሱ ሴቶች የተጓዙባቸውን ውጣ ውረድ የሞላባቸውን መንገዶቻቸውንና አላማቸውን ከዳር እንዴት እንዳደረሱ ታሪኮቻቸውን ይተርካሉ። የኤውብ የቦርድ ስራ አስፈጻሚ ወይዘሮ ሳራ ታዲዮስ ወጣቶች ማህበሩ በሚያዘጋጃቸው የግንኙነትና የውቀት መቅሰሚያ መድረኮች ላይ እንዲሳተፉ በመጨረሻ ጥሪዋን አስተላልፋለች። ወደሚቀጥለው ዘገባችን እናልፋው። ለካንሰር ህክምና የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ባሳለፍነው ሳምንት ይዘንላችሁ ቀርበን ነበር። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን 12 አመታት ሆኖታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ ማሽኑ ተገዝቷል፣ የዘገየው ግንባታው ነው ብሎናል። ትላንት ባለፈው ሳምንት የመጀመሪያውን ክፍል ይዘንላችሁ ቀርበን ነበር። ለዛሬ ሁለተኛውን ክፍል ጽዮን ግርማ ይዛለች።
የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ህክምና ከአሰላ ላይ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምናን ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸውን መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የህክምና ባለሙያዎች ከሚገባ በላይ በጣም ትራውማታይ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያውቁ ሰዎች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥተው እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረር ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች የሀገር በቀል የሆነ ውይይትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲሽን አለ። የተወሰኑ ድሀ ነው ሌላ ምንት የላቸው የሚጠራሩትን ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል፣ ለጨረር ህክምና ቀርባሉ። ግን ያ በቂ አይደለም። ከሚቀጥለው በላይ በሽተኛ ለምርመራ ለህክምና እንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው፣ ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ በጣም
በጭንቀት ውስጥ ነው ተወጥረው የሚሰሩት።
አንድ የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት ይለሉ በፕራይቬቶች ኖሩና ገንዘቡ ያው ኬሞቴራፒ ውጭ ማንኛው ሀገር እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያንን ቶለሬት ማግኘት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በመከቱ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባው በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት 10 ዓመት 12 ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለ5 ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳን ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር አሳይመንት ወስዶ ዩኒቨርሲቲ እነዚህ በሙሉ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆነ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽን በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም አስገጠም እና ሌሎች የተያያዥ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንጻው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አፈጻጸም ላይ ነው ያለው። በሶስት ወር ውስጥ ያልቃል ተብሎ ነው እንግዲህ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል። 1 ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉት ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደጅማው መስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ። ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘ ቶሎ ወደ ስራ ይገባል የሚያስባሉ። የሐዋሳውና የጎንደሩ 1 ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለ። ስለዚህ ግንባታው በጣም ዘግይቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለማገር ስ ቆይቷል። ማሽኑ የሶስቱን ቀደም እንዳልኩት ወደኋላ ቀርቶ ሊገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከ1-3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። ወደሚቀጥለው ዘገባችን የምናልፈው ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ እያስተናገዳቸው ካሉ የማህበረሰቡ ጉዳዮች መካከል በቅርቡ የተካሄደ የሁለገብ የጤና አገልግሎት ዝግጅት የግንዛቤ ማስጨበጫ መድረክ ብዙ ደጋፊዎችን ያሰባሰበ ነበር። በዝግጅቱ ላይ ተገኝቶ የነበረው ሰለሞን አባተ ድርጅቱን መስራች በቅርበት አነጋግሮ ነበር። ወደዛው እንለፍ።
እኔ ሊሻን ካሳ እባላለሁ። ሐኪም ነኝ። በቨርጂኒያ በአሌክዛንድሪያ ከተማ የህክምና አገልግሎት ከፍተናል። ሁለገብ ጤና አገልግሎት የሚል ክሊኒክ ጀምረን የነጻ አገልግሎት ነው እኛ የምንሰጠው ሰራተኞቹ ማለት ነው። ለኢትዮጵያውያን፣ ለኤርትራውያን እና አንዳንድ አፍሪካን ሲመጣሉ በተለይ ኢንሹራንስ ለሌላቸው ወደ አሜሪካን ሀገር መጥተው ልጆቻቸውን ሲጠይቁ ህክምና የሚፈልጉ ወላጆች እና ቤተሰቦች እኛ እንረዳቸዋለን ማለት ነው። የጤና ሽፋን ስለሌላቸው በዛ ምክንያት ነው። ስለዚህ ይሄኛው ነገር እንደሚያስፈልግ ስለገባኝ የኢትዮጵያ አገሬ በነጻ ያስተማረችኝ ስለሆነ ይህንን ደግሞ በዚህ ምላሽ ልከፍል ስለፈለግኩ ነው። በዚህ የተነሳ 2 ቀን በሳምንት የህክምና አገልግሎት በነጻ እኛ በበጎ ፈቃድ እየሰጠን ያለ ነው። የሚመጡት ታካሚዎች ደግሞ ትንሽ ክፍያ ይከፍላሉ ለትናንሽ ወጪዎች ማለት ነው። 90% የበጎ ፈቃድ ወይም ቮለንቲር የሚሰሩ ናቸው። አሁን ብዙም ያስፈልገን ሐኪሞች ያስፈልጉናል፣ ነርሶች ያስፈልጉናል። ነገሩን ወደ 3 እና 4 ቀን ለማምጣት ስለፈለግን ነው እና አዌርነስ በሚል ፕሮግራም እናዘጋጃለን። በየ3 ወሩ አንድ ጊዜ ማስታወቂያ መድረክ ነው ይሄ እና በተለይ ሰዎች ጤና ማለት የበሽታም አለመኖር ብቻ ሳይሆን የአካል የአእምሮዊ የግንኙነት ሚዛናዊ ህይወት መመላለስ ማለት ነው ጤና ማለት። በዛ ምክንያት ሰዎች በሽታ ብቻ ስለሌላቸው ጤነኛ ናቸው ማለት አልችልም። በአእምሯቸው ጭንቀት ኖሯቸው፣ ትራውማ የስሜት ስብራት ኖሯቸው ያ በደም ብዛት ሊያሳይ ይችላል፣ በስኳር ሊመጣ ይችላል ሊያሳይ ይችላል። ያ ግን የመጀመሪያው ሩት ኮዝ የስሩ እና በዛ ምክንያት ያንን ክሊኒክ ጤና አገልግሎት ጀምረናል።
መቼ ነው ጀመራችሁ?
በ2012 ጀምረናል። አሁን 7ኛ አመታችን ያከበርን ነው። አሁን ያለሁት እኔ ብቻ ነኝ ሐኪም እና ሌላ አንድ ነርስ ፕራክቲሽነር ለመቅጠር ስለፈለግን ነው ይሄንን ፈንድሬዚንግ ማሰባሰቢያ ያደረግነው 3 ቀን ለማድረግ ብለን ነው እና በዛ ነው።
ሌሎች ሐኪሞች በበጎ ፈቃድ ማገልገል የሚፈልጉ ምንጭታውቋቸው
አሉ፣ ግን በጣም ከባድ ነው። እሺ ይሉኛል፣ ግን እውነተኛውን ነገር እስኪ መቼ ነው የምትመጡት ሲባል መምጣት ያቅታቸዋል። እና የውሳኔ ነገር ነው እንጂ ማንም ሰው ማድረግ እንደማይችል ገባኝ። ጥሪ አድርጌ ስለያዝኩት ነው። ይሄ ለእኔ ከላይ አምላክ የጠራኝ ነገር ስለመሰለኝ ስላመንኩበት ነው ይሄንን ማድረግ የጀመርኩት እንጂ በጣም በዚህ ሀገር ሐኪም ሆኖ የነጻ ሰርቪስ ለመስጠት የገንዘብ ፈተና አለ። ከገንዘብ ጋር ያያይዘናል በጣም ምክንያቱም ገንዘብ ይገኛል በሕክምና እና ያንን ጊዜን በነጻ መስጠት ይሻላል ወይስ ገንዘብ ባገኝበት ይሻላል የሚለው ነገር ያንን ማለፍ መቻል አለብን። እኔ የውስጥ ሐኪምና አዲክሽን የሱሰኞች ጥናት ነው ያገኘሁት።
በጣም ትልቅ ሙያ ነው። አሜሪካ ውስጥ ብዙ ብር ሊያስገኝ የሚችል ሙያ ነው። እርስዎም ራሱ
በዚህ እንግዲህ 2 ቀን በሳምንት ውስጥ 5 ቀን ነው የምሰራው። ከአምስት ቀን ውስጥ መደበኛ ስራዬን 5 ቀን ነበረ የምሰራው፣ ግን ውሳኔ ያደረግኩኝ 3 ቀን ይበቃኛል ብዬ በሶስት ቀን በማገኘው ገቢ በቂ ኑሮ መኖር እችላለሁ። ከዚህ በኋላ የሚያስፈልጉኝ ነገሮች ምንድን ናቸው ብዬ አሰብኩኝ። ያሉኝን መኪናዎች BMW ሸጥኩት እና ትንሽ አነስ ያለ መኪና ገዛሁ፣ ምክንያቱም ወጪዎችን ለመቀነስ ስለፈለግኩኝ እና ይሄኛውን ደግሞ በወር እስከ 2000 ብር $2000 ድረስ ኮንትሪቢዩት ማድረግ አለብኝ። ለክሊኒኩ ራን ለማድረግ 2000 ብር ከኪሴ አወጣለሁ ለኪራይና ለዩቲሊቲ። አዎ ለዛ 2000 አዎ 2000 ብር ከኪሴ ነው ማወጣው። ከሱ በተጨማሪ ከበጽ በነጻም ከመስጠት ሌላ እነዚህ ደግሞ መደጎም መቻል አለብኝ ይሄ ራን ለማድረግ። ስለዚህ ሌሎቹ እንዲረዱ እንፈልጋለን የቀረውን እና አንድ ጊዜ ብቻዬን እና አንድ ሊደር የሚሆነው ሰክሰስፉል የሚያደርገው ተከታዮች ሲኖሩት ነው። ተከታይ ስለሌለኝ አሁን ተከታይ እንዲኖረኝ ነው አሁን በጣም የምታገለው ያለሁት።
ስንት ሰው ይታከማል በሳምንት?
እንግዲህ በ2 ቀናት ውስጥ ሁሉ ጊዜ 2 ሀፍዴ ነው የምሰራው የምሰጠው። በዛ ውስጥ በአንድ ቀን 15 በሽተኛ ያለው ማለት ከቱ እስከ ሲክስ ባለው ማክሰኞና ሐሙስ
እስከ 12 ሰዓት
ከ8 ሰዓት በአበሻው እስከ 12 ሰዓት ድረስ እስከ 15 እስከ 20 በሽተኛ እናያለን አያለሁ በአንዱ ቀን ማለት ነው። እስከ 40 በሽተኛ በአንዱ ግማሽ እስከ 20 በሽተኛ ያለው በጣም ብዙ በሽተኛ ነው የሚመጣው እና መሯሯጥ ስላለው የቀጠርኳቸው ነርሶች አሉ። እነሱ ስክሪን ያደርጉልኛል እና ከነሱ ጋር አብረን 4 ሰዓት 5 ሰዓት ይባል እንጂ እስከ 6 ሰዓት ቆያለሁኝ። ጊዜው ስለማይበቃ ነርሶቹ ብዙውን ስራ ይሰሩልኛል። የሕክምናውን ጨርሳለሁ ማለት ነው የመድኃኒቱን።
ዶክተር ኒሻን እንደዚህ አይነት ዝግጅቶችን ከዚህ በፊት አዘጋጅተው ያውቃል?
በየ4 ወሩ የግንዛቤ ማስጨበጫ የሚል ትምህርት አለን።
የዛሬው ጋቢና ጉዟችን በዚሁ ተጠናቋል። መስታወት አራጋው ነበርኩ። መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካቲ